ጌታ ሆይ አንተን ልናመልክ ቃልህንም እንድንሰማ እግዚአብሔር ሆይ ቅዱስ ህብረት እንድንኖረን ይህንን ጊዜ ስለሰጠህን እናመሰግናለን። አቤቱ ስብሰባችን በስምህ ጥላ ስር እንዲሆን የከበረውን የተቀደሰውን ስምህን እንጠራለን። አቤቱ መልካምነትህ በዚህ ቦታ ይሁን ጌታ ሆይ፣ እጆችም ደግሞ ይዘርጉ በምንማረው ትምህርት እግዚአብሔር ሆይ መታነጽን መቀደስን እግዚአብሔር ሆይ እንደተጠራንበት ጥሪ ለመመላለስ የሚያበቃንንም ጸጋ የምናገኝበት እድልን እንዲያስገኝልን ለምንሃለን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንደምን አደራችሁ? ትንሽ ድምጹን እንትን ብሏል። እንደምን አደራችሁ? በትንትን ብላችሁ ነው የምትቀመጡት እና ለኔ ላንገቴ ጥሩ ኤክሰርሳይዝ ነው፣ እንዲም ለማለት ይረዳል። እግዚአብሔር ይመስገን። ሆምወርክ ሰጥቻችሁ ነበረ፣ አንደኛ ዮሐንስ ምዕራፍ 1 ራይት አይደለም? እና አንዳንዶች በትጋት አንብበዋል፣ አንዳንዶች ተሰጥቶ ነበር እንደ እያሉ አይናቸውም ወደ ላይ ወርታች ያረጋሉ። እና ፈተና የለውም ለነገሩ። ግን አንደኛ ዮሐንስ በጣም መሰረታዊ ነገር ነው በውስጡ ያለው። እና ከምንማረው ትምህርት አንጻር አንደኛ ዮሐንስ ምን የሚናገረው ምን የሚያሳየው ነገር አለ? ከምንማረው ትምህርት አንጻር አንደኛ ዮሐንስ ምን ያሳያል? ምን ይናገራል? ምዕራፍ 1 ከቁጥር 1 እስከ 10 እስኪ አውጥታችሁ መጽሐፍ ቅዱሳችሁን ተመልከቱት። ምን ያሳያል አንደኛ ዮሐንስ? እሺ አንደኛ ዮሐንስ ምን ያሳያል? እንደምን ቁጭ አላችሁ? አላነበባችሁም እንዴ? ካላነበባችሁ አንድ ጊዜ እናነባዋለን። እግዚአብሔር የተመሰገነ ይሁን። በጌታ በኢየሱስ ስም አነባዋለሁ። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ይህን ክፍል ስንመለከት ከቁጥር 1 እስከ 2 ከምዕራፍ 1 ከቁጥር 1 እስከ 2 ድረስ ስንመለከት ሐዋርያቶች ለሚያገለግሏቸው ሰዎች የሚያስተምሩት የሚናገሩት ስለምን እንደሆነ ነው የምናየው። ባጭሩ ስለ ሕይወት ቃል ብለው የሚሉት ማንን ነው? ኢየሱስ ክርስቶስን ነው። ይህንን በጣም አድርገን ማስተዋል አለብን። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው። ስለ እሱ እናወራለን፣ እንሰብካለን፣ እንመሰክርማለን። በተለያየ መንገድ ይናገሩ እንጂ የሚናገሩት ስለማን ነው? ስለ እሱ ነው የሚናገሩት። ይሄ በጣም በጣም ሴንትራል ነው፣ በጣም ሴንትራል ነው እና ዋና መሰረታዊ ነገር ነው። ስለ ሕይወት ቃል ከመጀመሪያ የነበረውን የተመለከትነውን በዓይኖቻችን ያየነውን እጆቻችን የዳሰሱት እናወራለን። ሕይወት ተገለጠ፣ አይተንም አልመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ይላል እና ሐዋርያቶች የሚናገሩት ስለዚህ ጌታ ነው እና ስለ እሱ የሚያወሩት የሚመሰክሩት እናወራለን፣ እንመሰክራለን እያሉ ይናገራሉ። እና የሚያስገኘው ውጤት ምን እንደሆነ ተመልከቱ። ስለ ጌታ ስለ ኢየሱስ ክርስቶስ የሚያወሩት የሚመሰክሩት ነገር ምን እንደሚያመጣ፣ እናንተ ደግሞ ከእኛ ጋር ህብረት ምን እንዲያረጋችሁ እንዲኖራችሁ። አላማው ይሄ ነው። ለምንድን ነው ይህንን የሚያደርጉት? ዋና ይህንን የሚያደርጉት ህብረት እንዲኖራቸው ነው። እግዚአብሔር የተመሰገነ ይሁን። ሰው አንድን ነገር ውጤት ለማግኘት በብዙ መንገድ ስራ ሊሰራ ይችላል እና በጁ በአካሉ በሰውነቱ ሰርቶ ይሄን ነገር ሰራው አመጣው ሊል ይችላል። በቤተ ክርስቲያን ህብረት እንዲገኝ ለማድረግ በክርስቲያኖች መካከል አንድነት እንዲፈጠር ለማድረግ ቤተ ክርስቲያን ልታደርግ የምትችለው ምንም ነገር የላትም። ይሄን ብቻ ማድረግ ነው። እግዚአብሔር የተመሰገነ። ኢየሱስ ክርስቶስን መናገር በሚገባን ስለሱ መመስከር በሚገባን ሁኔታ በትክክል ከተናገርን ይሄ ህብረት ይፈጠራል። የእግዚአብሔር ስም የተባረከ። ማን ነው የሚፈጥረው? የተነገረው ስለ ክርስቶስ የተነገረው ትክክለኛ ነገር ወንጌል የሚያመጣው ውጤት ነው ህብረት። ህብረት በቤተ ክርስቲያን ውስጥ ከሌሎች ክርስቲያኖች ጋራ በምንም መልክ ልናስበው አይገባም። በምንም መልክ ልናስበው አይገባም። በዚህ ዓለም ሰዎች እንኳን ሲኖሩ በቤተ ክርስቲያን ተታችሁ በዚህ ዓለም እንኳን የአይዲዮሎጂ አንድነት ካላቸው በአንድ ዓላማ ይታገላሉ። ታጥቀው ጦርነቱ ሁሉ ይሄዳሉ። አይደለም የፖለቲካ ትግል ያደርጋሉ፣ የትጥቅ ትግል ያደርጋሉ። በአይዲዮሎጂ ካልተማረኩ ምንም ነገር ሰዎች በጋራ ማድረግ አይችሉም። በእግዚአብሔር ቤት ደግሞ እኔና እናንተ ህብረት ሊኖረን የሚችለው ይሄን ደጋግሜ ነው ያልኩት። ለምን? በጣም ብዙ ክርስቲያኖች ከሰው ጋር ቤተክርስቲያን የሚወዳጁባቸው ምክንያቶች የተለያዩ ናቸው። እሺ፣ ሰዎች በብዙ ምክንያት ቤተክርስቲያን ውስጥ ይወዳጃሉ። ነገር ግን መጽሐፍ ቅዱስ እንደሚነግረን ሐዋርያቶች ስለ ጌታ ስለ ኢየሱስ ክርስቶስ በሚናገሩትና በሚመሰክሩት ነገር የሚገኘው ነገር ምንድነው? ህብረት እንዲኖራችሁ ነው። ይሄ ህብረት በፍጹም ሊመጣ አይችልም። ይሄን እንድናስገኝ ብለን ነው ስለሱ ምንናገረው ይላል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ምን ለማስገኘት ነው ተባባልን? ህብረት ለማስገኘት። ይሄ ህብረት እንዲኖራችሁ። ህብረቱ ምን አይነት ነው? ህብረቱን ዲፋይን ያደርጋል፣ ይናገራል። ህብረቱ ከማን ጋር ነው ይላል? ፓርትነሮች ይናገራል። ህብረታችን ከአብ ጋር፣ ከኢየሱስ ጋራ፣ ከልጁ ጋራ አይደለም? እና ካመኑ ጋራ። እግዚአብሔር የተመሰገነ ይሁን። እውነተኛ ቤተ ክርስቲያን ውስጥ ሰዎች እውነተኛ መንፈሳዊ ህይወትን ለመኖር ከፈለጉ ይሄንን ነገር በትክክለኛ መረዳት አለባቸው። ጌታ ኢየሱስ ክርስቶስን የሚረዱበት፣ ጌታን የሚያምኑበት፣ በክርስቶስ ላይ የተመሰረተ ሃይማኖትና ህይወት የሚኖሩበት ነገር ነው የህብረታችን ምክንያት የሚሆነው። ልብ እንበልና እንመልከት። ህብረት እንዲኖራችሁ ቁጥር 3 ላይ የሰማነውን ለእናንተ ደግሞ እናወራላችኋለን። ሌላ ምንም ነገር የላችሁም። ግብዣን ጋብዛችኋለን አላሉ። አብረን ሻይን ጠጣ አላሉ። ማለት አይደለም ህብረት ወይም ደግሞ ተሰባስበን ዓላማ እንፍጠር አላሉ። እኛም እናደርገው ህብረት ከኛ ጋር እንዲኖራችሁ ስለሱ እናወራለን። ክርስቶስን ስታምኑት ከኛ ጋር ምን አላችሁ? ህብረት አላችሁ። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። በዚህ ላይ ብዙ ግሶች አሉ። እናወራለን፣ እንመሰክራለን፣ ግስ ነው እና እነዚህ ነገሮች ምንድን ነው? ደስታችሁ እንዲፈጸም፣ ደስተኞች እንዲሆኑ፣ ውጤት የሚያመጣ ለውጥ የሚያመጣ ምስክርነት እንደሆነ እናያለን። ቁጥር 5 ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የምትል ይች ናት። ህብረቱ ምን አይነት እንደሆነ ዲፋይን ያደርጋል። ህብረቱን ዲፋይን ያደርገዋል። ህብረቱ ምን አይነት ነው ይላል? የምን አይነት ህብረት ነው ይላል? የብርሃን የሆነ ህብረት ነው ይላል። እግዚአብሔር ይመስገን። የምን ህብረት ነው? የብርሃን ህብረት ነው። ለምን? እግዚአብሔር ምን ስለሆነ? እግዚአብሔር ምንድን ነው? እግዚአብሔር ብርሃን ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ብርሃን ነው። የብርሃን ህብረት ነው። ማህበራዊ አይደለም፣ መንፈሳዊ ነው ህብረታችን። እና በየትኛውም መንገድ ውጫዊ መልክ ቢኖረውም አብረን ቁጭ ብለን ሻይ ቡና እየጠጣን ብንተዋወቅ አላደለም ብዙ ነገሮች በጋራ ብናደርግም ህብረታችን ግን ዋና መልኩ ትክክለኛ መልኩ ብርሃን ነው። ትክክለኛ መልኩ ይዘቱ ብርሃን ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። በቤተ ክርስቲያን ይሄን ማወቅ በጣም ኢምፖርታንት ነው። ምክንያቱም በጅምላ በቁም በሰውነት ህብረት ሊኖር አይችልም። ዋናውን ያንን የብርሃን ህብረት ካልተጠበቀ ሊሆን አይችልም። ይናገራል እንመልከት ቁጥር 6 ከርሱ ጋር ህብረት አለን ብንል በጨለማ بنመላለስ ምን እናረጋለን? እንዋሻለን። አያችሁት? የብርሃን ተቃራኒ ምንድነው? እሱ ጨለማ ነው። ጨለማ ማለት ምን ማለት ነው? ከእግዚአብሔር ጋር የማይስማማ ህይወት መኖርን ያሳያል። ስለዚህ ሰው ከእግዚአብሔር ጋር ሳይስማማ የሚኖረውን ህይወት ቢኖር ከእግዚአብሔር ጋር ህብረት አለኝ ሊል ይችላል፣ ግን ውሸታም ነው ይላል። ውሸታም ነው ይላል። ያ ሰው ውሸታም ነው ይላል። ውሸት የውሸት ህይወት አለ ማለት ነው። ከእርሱ ጋር ህብረት አለን ማለት ዳይናሚክ የሆነ ላይፍ ነው። ዳይናሚክ የሆነ ላይፍ ነው። እውነተኛ የሆነ ህይወት ነው። እግዚአብሔር ይመስገን። ዛሬ በጣም በብዙ ቤተ ክርስቲያን በእኛም ሊሆን ይችላል፣ በየትኛውም ቤተ ክርስቲያን ይሄንን የብርሃንን ህብረት ዋና አድርገን ካልተመለከትን ብዙ ነገሮቻችን ሊበላሹ ይችላሉ። ቤተ ክርስቲያን ውስጥ አለ አይደለም የሴቶች ማህበር፣ የወጣቶች ማህበር፣ የምን ማህበር እያልን በተቻለ መጠን ልንያዝ ጉልበት ልናገኝ ማናደርገው ጥረት የለም። የብርሃን ህብረት ውስጥ ግን ገከባን እንዴት ያለ ህብረት አለ። ክብር ለእግዚአብሔር። የሴት የለም የወንድ የለም የምን የለም አለ አይደለም። የተለያዩ ኮሚቴ መኖሩ ክፋት የለም፣ ግን በየትኛው መንገድ ይሄ ህብረት የብርሃን ህብረት ከእግዚአብሔር ጋር ያለው ሳይኖር ሰዎችን በፈለገ በፍቅር በሉት በትዕግስት በሉት በምን በሉት ብትይዟቸው ሊያዙላችሁ አይችሉም። እግዚአብሔር ይመስገን። ለምን? ህብረቱን ያስገኘው ምንድን ነው ብለና ከጌታ ጋር ያለ ነገር ነው። እግዚአብሔር ይመስገን። ይሄንን እንመለከታለን። ከእርሱ ጋር ህብረት አለን ብንል በጨለማ بنመላለስ እንዋሻለን እውነትም ማነን። ነገር ግን እርሱ በብርሃን እንዳለ በብርሃን ምን ብናረግ? ክብር ለእግዚአብሔር ይሁን። ይሄን ቃል እስኪ በሉት ምን ብናረግ? ምን ማለት ነው? ይሄ ያሁን ጊዜና ቀጣይ የሆነ ግስ ነው። ይሄ እለት እለት የምንኖረውን ህይወት ነው የሚያሳየው። እሁድ እሁድ የምንኖረውን አይደለም የሚያሳየው። እና ሰኞም እስከ እሁድ 24 ሰዓት 7 days a week የምንኖረውን ህይወት ነው። እና አስቡ፣ ሳምንቱን በሙሉ ከጌታ ጋር በጥሩ ህይወት ካልኖርኩ ወደ ቤተ ክርስቲያን በመጣ መንፈሳዊ ነገር ትክክል ሊሆን አይችልም። እና ምን ማድረግ አለብኝ? ጨለማ ውስጥ ካለው ህብረቱን የሚያጠፋብኝ ነገር ካለ ምን ማድረግ አለብኝ ማለት ነው? ንስሐ መግባት አለብኝ ማለት ነው። እግዚአብሔር ይመስገን። ወደ እግዚአብሔር ቤት ስመጣ ልቤን ለብርሃን ህብረት እንዲሆን እንዲመች ማድረግ አለብኝ። ስለዚህ እዚህ ቦታ ላይ እንደሚነግረን እርሱ በብርሃን እንዳለ በብርሃን ሁል ጊዜ بنመላለስ ለእያንዳንዳችን ምን አለ? ክብር ለእግዚአብሔር። ብዙ ክርስቲያኖች ነን፣ የተለያየን ሰዎች ነን አለ አይደለም፣ ማአት ነን፣ ሁላችንም የተለያየን ነን። ትልቅ ትንሽ፣ ሽማግሌ አዛውንት፣ ወጣት ነን። እና የኔ ከጌታ ጋራ ከብርሃን ብርሃን ከሆነ ከእግዚአብሔር ጋራ ከብርሃን አምላክ ጋራ ያለኝ ህብረት የህቴ የወንድሜ ያንዳንዳችን የሁላችን ህብረታችን የሚገኘው እዚህ ጋር ነው እንጂ እዚህ ጋር አይደለም። ለእያንዳንዳችን ያለ ህብረት ከዚህ የሚመጣ እንጂ እርስ በርሳችን ብንወዳጅ በአገር ልጅነት በጓደኝነት በተለያየ ብንጣጣም ብዙ ሰዎች ቤተክርስቲያን ውስጥ ክፉ ወዳጅነትን ሁሉ ያበጃል። አላደለም ከብት በሬ አንበሳ በሮችን ከበረት ውስጥ ሊያወጣቸው ሲፈልግ ሊበላቸው ሲፈልግ ገብቶ እንደማይበላ ነው የሚናገሩት። ምን ያደርጋል? ከውጭ ሆኖ ምን ያደርጋል? ያገሳል። ሲያገሳ ድንግጠው ይወጣውን አለ አይደለም በሩ ይወጣውን ነው የሚያገኘው። እና ብዙ ሰዎች በቤተክርስቲያን ውስጥ እንደዚህ ከቤተክርስቲያን ሰዎችን ልባቸውን የሚያርቅ የሚያስፈነግጣቸው የሚያወጣቸው ነገር በማድረግ ህብረት ቤተክርስቲያን እንደሚፈጥቁ እዚ ቸርች አይተናል፣ በተደጋጋሚ አይተናል፣ በብዙ ቸርቾች አይተናል። እንደዚህ ያለ ነገር ሰዎች ያረጋሉ። እና ሰዎችን ከቤተክርስቲያን ህብረት ልባቸውን ከሰዎች የሚያርቅ ነገር ያደርጋሉ። እና ከነዛ ሰዎች ጋር ይወዳጃሉ፣ የተለየ ወዳጅነትን ያበጃሉ። ሚስጥረኞች ይሆናሉ፣ ጓደኛሞች ይሆናሉ። ከሌላው ሰው ግን በሚታይ አይነት ሁኔታ ይሄ በተደጋጋሚ ያየነው ነገር ነው። በተደጋጋሚ ሆም ብለው እነዛን ሰዎች ያረቋቸዋል። ሆም ብለው ያረቋቸዋል። እና ያረቋቸው ምን ይሆናሉ? ልቅረባችሁ ብትሏቸው አትቀርቧቸው። ምን ሆኗል? ምን ሆናለች? ሰዎች ሰላም አይሉ እና አቲቲዩዳቸው ሁሉ ይታያል በሰውነታቸው ላይ። ይሄ በየቸርቹ በተለያዩ ጊዜያቶች የሚታይ ነገር ነው። ሽማግሌዎች መሪነት ቦታ ውስጥ የሆኑ ሰዎችን የሆኑ ሽማግሌዎችን ፒክ ያደርጋሉ፣ ሴሌክት እያደረጉ። ከዛ በኋላ ካሉት መሪዎች ጋር ህብረታቸው ይበላሻል። ስለዚህ እንደነዚህ ያሉ አይነት ነገሮች መጠንቀቅና ማስተዋል አለብን። ህብረታችን በቡድን የምንፈጥረው በቡድን የሚበጅ አይደለም። እኔ ከእናንተ ጋር ምጥማችሁ ከእግዚአብሔር ጋር ያለኝ ነገር ምን ሲያደርግ ነው? ሲያምር ብቻ ነው እንጂ እኔ በሰውነቴ ከእኔ ይልቅ የምትመርጡት ስንት ሰው ሊኖር እየቻለ ምን ታደርጋላችሁ ከእኔ ጋር? ስለዚህ የእኔ ቴስት ያለው እኔ ከአምላኬ ጋር ጥሩ ህይወት ካለኝ እናንተም ከጌታ ጋር ካላችሁ እንጣጣማለን። መጣጣሚያችን ማን ነው? ጌታ ነው። መጣጣሚያችን ጌታ ነው። ስለዚህ ልድገምላችሁ ይህን ቃል። እግዚአብሔር የተመሰገነ ይሁን። አያችሁት? ቁጥር 7 አስምሩበት ወገኖች፣ አስምሩበት። የእግዚአብሔር ቃል የሚናገረው ነገር ግን እርሱ በብርሃን እንዳለ በብርሃን ምን ብናረግ ብንመላለስ፣ እሱ ነው ብርሃን አለ አይደለም። እግዚአብሔር ተኮር በሆነ ህይወት ሳንኖር ከእግዚአብሔር ጋር ያለኝ ነገር ሳያምር ከወንድሞቼና ከእህቶቼ ጋር አያምር። እኔ ልንገራችሁ እውነቱን፣ ባለቤቴ ከእግዚአብሔር ጋር በጥሩ ህይወት ብትኖር ከእናንተ ጋር ሲያምርባት፣ እኔ ከጌታ ጋር ማልኖር ከሆነ ከእኔ ጋር ማይልስ እንራረቃለን። ባልና ሚስት ሆነ ልንኖር እንችላለን። በብዙ ነገር የምንዋደድ የምንከባበር ሰዎች ልንሆን እንችላለን። በመንፈሳዊ ነገር ከእግዚአብሔር ጋር ያለኝ ነገር ከተበላሸ ከባለቤቴ ጋር ያለው ሪሌሽንሽፕ ሩቅ ነው። የቱንም ያህል የእኔ ሚስት ብትሆን ባሏ ብሆን ከእናንተ ጋር ያላት ነገር የእግዚአብሔር ነገር ካላቸው ጋር ያላት ህብረት ያማረ ይሆናል። ስለዚህ ይሄ የባልና ሚስት ጉዳይ አይደለም፣ የቤተ ክርስቲያን ነገር። የወንድማማች ሀገር ልጅነት ጉዳይ አይደለም፣ ወይም በተለያየ መንገድ የምንፈጥረው ህብረት አይደለም። የቤተ ክርስቲያን ህብረት ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ያለ ነው። እና እዚህ ላይ እንዳነበብ ነው የእግዚአብሔር ቃል የሚለን እርሱ በብርሃን እንዳለ በብርሃን ብንመላለስ ብንመላለስ ይሄ ማለት ምንድነው? ብናስብ አይደለም፣ ብንመርጥ አይደለም፣ ብንመኝ አይደለም። ብንመላለስ ማለት ምንድነው? ህይወታችን መንፈሳዊ ቢሆን እግዚአብሔር ሰዎች ሆነን ብንኖር ነው። ተግባራዊ ህይወትን ነው የሚያሳየው እንጂ ቸርች ብንመጣ አይደለም። አለ አይደለም፣ የውጫዊ ህይወታችን አይደለም። ብንመላለስ ብንመላለስ እስኪ በሉ ለእያንዳንዳችን ምን አለን? ክብር ለእግዚአብሔር። ለቤተ ክርስቲያን ህብረት መተዳደሪያ ደንብ አውጡ ቢባል የመጀመሪያው አንቀጽ ይሄ ነው መሆን ያለበት። እግዚአብሔር ይመስገን፣ የመጀመሪያው ይሄ ነው። ስለዚህ ከሰዎች ጋር በቤተ ክርስቲያኑ ስትኖሩ ከአገር ልጅነት፣ በስራ፣ በሙያ፣ በእድሜያችሁ በተለያየ የምትጣጣሙበት የተለየ አይነት መቀራረብ ሊኖሩ ይችላል። ያ ክፉ አይደለም። ግን በቤተ ክርስቲያን ውስጥ ግን ያለን ህብረት ግን ከነዚህ ከአገር ልጅነት፣ ከሙያ ወይንም በእድሜም ሆነ በሆቢ በተለያየ ነገር ከምንጣጣምበት ውጪ ነው። ክብር ለእግዚአብሔር። ህብረቱ በማን ነው የሚጀመረው? የህብረቱ መሰረት ማን ነው? ማን ነው ብለናል? ኢየሱስ ክርስቶስ ነው። ህብረቱ ጌታ ኢየሱስ ክርስቶስ ዋና ሆኖ ባለበት የሚጀመር እንደሆነ እንመለከታለን። የህብረቱ ጀማሪ ማን ነው? ኢየሱስ። ኢየሱስ እንዴት ነው የምናገኘው? ስለሱ ምን ሲደረግ? ሲወራ። ስለሱ ምን ስናረግ? ስንሰማ። ስለ ጌታ የሰማነው፣ ስለ ጌታ የተወራው፣ ስለ ጌታ የተማርነው ነገር የህብረቱ ምክንያት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አሁን እዚህ ቦታ ላይ ይነግረናል። በጣም ከበድ ያለ ነገር ይነግረናል። ለእያንዳንዳችን ህብረት አለን ካለ በኋላ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያረጋናል? ለምንድን ነው ይሄንን የሚለው? የብርሃን ህብረት ውስጥ ያለን ለምን እንደዚህ ይላል? ለምን ኃጢአት የለብንም ማለት አንችልም። የቅዱሳን ህብረት ኃጢአት ሊሰሩ የሚችሉ የደካማ ክርስቲያኖች ያሉበት ህብረት ነው። እግዚአብሔር አብ ጻድቁ ቅዱሱ ብቻ ያለበት አይደለም። እግዚአብሔር ያለበት፣ ቅዱሳን ያሉበት፣ ሁሉ ሰው ያለበት ህብረት ነው። እግዚአብሔር ስም የተባረከ። ስለዚህ ይሄ ህብረት እንዴት ነው እሱ የሚጠበቀው? አያችሁት? የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያረጋናል? ያነጻናል። ስለዚህ በቤተ ክርስቲያን ውስጥ ክርስቲያኖች በሌሎች ክርስቲያኖች ላይ ጉድለትን እየፈለግን እየተቻቻችን የምንኖርበት ህብረት አይደለም። የጌታ ደም እንዳለ ማሰብ አለብን። እያንዳንዱ ሰው በእግዚአብሔር ፊት ንስሐ እንደሚገባ እያወቀን መኖር አለብን። ምናልባት ያየንባቸው እንኳን ጉድለት ቢኖር እግዚአብሔር የንስሐ ዕድል ሊሰጣቸው እንዲችል ይሄን እንደማይነፈጉ ቅዱሳንን እያሰብንላቸው እየቆጠርንላቸው እንኖራለን። ክብር ለእግዚአብሔር ይሁን። እና ሰዎች ሪፒቲቲቭ በሆነ መንገድ ላይፍ ስታይል አድርገው የጨለማ ህይወት ሲኖሩ ነው መጠንቀቅ ያለብን። ሰዎች በህይወታቸው በተለያዩ አይነት ሁኔታ ጉድለት ሊኖራቸው ይችላል። እግዚአብሔር ሰርቶ የጨረሳቸው ሰዎች ሰርቲፋይድ የሆኑ ሰዎች አይደሉም እዚህ ህብረት ውስጥ የሚገቡት። ስለ ክርስቶስ የሰሙት ነገር ነው ወደዚህ ህብረት የሚያመጣቸው። ስለዚህ በቤተ ክርስቲያን ውስጥ ሰዎችን ቶለሬት እኔ በተማርኩበት ምህረት እግዚአብሔር እንደሚመራቸው፣ እኔን በታገሰበት ትዕግስት እንደሚታገስ፣ እኔን በተሸከመበት እንደሚሸከም አይደለም፣ እኔ በተማረኩበት ጸጋ እነሱም እንደተማረኩ እያሰብን የምንኖርበት ህብረት ነው የቤተ ክርስቲያን ህብረት። ህብረቱ የብርሃን ነው። ሰዎች በድካማቸው ድካማችን ይሄንን ነው መጠንቀቅ ያለብን። የልጁ የክርስቶስ ደም ሊያስወግደው የሚገባ ኃጢአት ሳይወገድ ቢኖር ሳይወገድ ማለት ነው። ሰዎች በግላቸው ንስሐ በመግባት ሳይወገድ ቢኖር ህብረቱን ምን ያረጋዋል? ያበላሸዋል። ስለዚህ የጌታ ኢየሱስ ክርስቶስ ደም ከኃጢአት የሚያነጻ ነው እና የሚቀጥለው ይሄንን ያሳየናል። ኃጢአት የለብንም ብንል ራሳችንን እናስታለን። እውነትም በእኛ ውስጥ የለም። መንፈሳዊ ህይወታችንን የማየት ጸጋና አቅም ሊኖረን ያስፈልጋል። እና ለንሳሳት እግዚአብሔርንም ልንበድል የራሳችንንም ህሊና አለ አይደለም አልፈን ምንሄድ ምንሳሳተው ነገር በቃል በሐሳብ በድርጊት ልንበድል ምንችል ሰዎች ነን። ንጹሆች ላንሆን ይችላል። ነገር ግን ከኃጢአት ሁሉ የሚያነጻው የኢየሱስ ክርስቶስ ደም ስላለ ሁሉ ጊዜ የንስሐ ህይወት መለማመድ ነህሚያ የኢየሩሳሌምን ቅጥር ሲሰራ እንደሰራው በር ነበር። ማን ነው የሚያስተውስ? የጉድፍ መጣያውን በር አሰርቷል። ጉድፍ መጣያ ኢየሩሳሌም ቅድስት ከተማ ነች። ቆሻሻ መጣያ ለምን ያስፈልጋታል? ማሶጫ ቦታ ከሌለ ከተማዋ ትበላሻለች። እኔና እናንተም በቤተ ክርስቲያን ስንኖር የግል ህይወት ድካም አለን። በልዩ ልዩ መንገድ ምንሳሳተው ነገር አለ። በደላችንን ነውራችንን የርስ በርስ ችግራችንን የምናስወጣባቸው ማሶጫ መንገዶች አሉ። ንስሐ እግዚአብሔር ይመስገን ለኢየሩሳሌም የከተማዋን ጉድፍ ማሶጫ ቆሻሻ እንዳለ የኛን ጉድፍ ደግሞ እናስወጣበት አላደር ማሶጫ የንስሐ ህይወት እግዚአብሔር ይሰጣናል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ። ለማንም አይደለም የንስሐ መንገባው ለከሌ ለከሊት ለከሌ ብለን አይደለም ለእግዚአብሔር ብለን ለተጠራንበት ጥሪ ብለን ለራሳችን ህይወት ብለን ነው ምንገባው። ስለዚህ በዚህ ቦታ ላይ ምን ይነገረናል? ኃጢአት የለብንም ብንል ለራሳችን እናስታለን እውነትም በእኛ ውስጥ የለም ይላል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ምንድነው? ስለዚህ እግዚአብሔር ፊት ብንናዘዝ በደላችንን ኃጢአታችንን በድፍረት ባለማስተዋል አለ አይደለም በሰይጣን ተታለን በብዙ ነገር ምን ደክመን ምን ሰራውን ኃጢአት ብንናዘዝ እግዚአብሔር በደላችንን ሁሉ ይቅር ሊለን የታመነና ምንድነው? ጻድቅ ነው። ክብር ለእግዚአብሔር ይሁን። ምን ጊዜም የሚጠላችሁ ሰው ካለ ሰይጣን ካለ በክርስቶስ ደም የምታገኙትን የኃጢአት ይቅርታ አገኘ ብሎ የሚያጨበጭብላችሁ የለም። እግዚአብሔር ይመስገን። የሞተልን ኢየሱስ ክርስቶስ በደሙ ካነጻን that's what we want። እግዚአብሔር ስም የተባረከ ይሁን። ስለዚህ ሰዎች በእግዚአብሔር ፊት ንስሐ ሲገቡ ለቤተ ክርስቲያኑ ፓስተር መጥተው መናገር ወይም የነፍስ አባት ያስፈልጋቸው ከጌታ ጋራ ራሳቸውን ዝቅ አድርገው ቢገቡ ፊታቸው ይበራል። ጸጋና አቅም ያገኛሉ በእግዚአብሔር ሕዝብ ፊት። እና ጌታ ሆይ ብለው ይሄንን እውነተኛ የሆነ ንስሐ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊሉን አይደለም ይለው ሊለን ነው ይለው ከአመጻም ሁሉ ሊያነጻን ነው ይለው ሊያነጹን አይደለም። የሚያነጻን ጌታ የታመነና ጻድቅ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወደዚህ ህብረት የተጠሩት የተወራላቸው በሙሉ ደካማ ሰዎች ናቸው። ጉድለት ሊኖርባቸው ይችላል። ችግር ሊኖርብን ይችላል። ኃጢአት የለብንም ማለት የማንችል ሰዎች ነን። ግን እንደዚህ ያለ ህብረት ውስጥ ግን የብርሃን ህብረት ውስጥ እግዚአብሔር ያለበት ውስጥ የሚያኖረን የማን ጸጋ ነው? የእግዚአብሔር ልጅ ኢየሱስ ጸጋ ነው። ክብር ለእግዚአብሔር። ለዚህ ብቁ ለያልሆነን ሰዎች ለእንደዚህ ያለ ህብረት ያበቃን ጌታ ስሙ የተባረከ ይሁን። እግዚአብሔር ይመስገን። ስለዚህ ኃጢአት አላደረግንም ብንል ስለ ኃጢአታችን እየተመወገተን ራሳችንን ብናጸድቅ ወይንም ብንከራከር ምን እንሆናለን? ሐሰተኛ እናደርገዋለን። ቃሉም በእኛ ውስጥ የለም ይላል። ይሄ ትልቅ 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 ትምህርት ነው። እግዚአብሔር የተመሰገነ። ቃሉ በእኛ ውስጥ ባሉስ አያችሁት? ወደዚህ ህብረት ያመጣን ምንድነው? ቃሉ። ስለ ቃሉ ነው የተመለከተና ምናድገው መንፈሳዊ የግልም የቤተክርስቲያንም ህይወታችን በቃሉ ነውና ከቃል የተገኘ ምስክርነት ነው ወደዚህ ህብረት ያመጣን። እግዚአብሔር ቃል በውስጣችን መኖር ማለት በጣም ትልቅ ነገር ነው። እና ቃሉ በእኛውስ መኖር ማለት እቃ እንደምናስቀምጠው ሊቀመጥ አይችልም። አይቀመጥም በነገራችን ላይ። እኔ አሁን አንድ በእጅ ያስቆት ነገር በኪሴ በቦርሳ ላስቀምጠው ይችላል፣ አንድ ቦታ ላይ ላስቀምጠው ይችላል አይደለም? እግዚአብሔር ቃል ግን በእኛውስ ግን ይኖራል የሚባለው እንዴት እንደሆነ ማስተዋል አለበት። እግዚአብሔር ቃል በእኛውስ ይኖራል የሚባለው የኛን አስተሳሰብ ልቦና ምን ሲያረግ ነው? ሲገዛ ነው። አስተሳሰባችን ከዚህ በፊት ወደዚህ እምነት ወደዚህ ደረጃ ከመጣታችን በፊት የምንሰማው የእግዚአብሔር ቃል መንፈሳዊ አመለካከታችንን አይደለም የሚለውጥ ነው። አመለካከታችንን በዚህ ዓለም እንደ ሰው ለማድ ከመንኖርበት የኑሮ መመዘኛ ከዓለማዊ የኑሮ መመዘኛ በእግዚአብሔር ቃል ላይ ወደ ተመሰረተ መመዘኛን መጣለን። ቫልዩ ሲስተማችን ይቀየራል። ወርልድ ቪዋችን ይቀየራል። ነገሮችን የምናይበት ሁኔታ ይቀየራል። የእግዚአብሔር ቃል አለ የሚባለው መቼ ነው? የኔ አመለካከት የኔ አስተሳሰብ ነገሮችን የማይበት መመዘንበት ምን ሲያረግ ነው? ሲለወጥ ነው። በእውነት የእግዚአብሔር ቃል አለ በዚህ ሰው ውስጥ የሚባለው ንግግሬ እንደ እግዚአብሔር ቃል፣ አስተሳሰቤ እንደ እግዚአብሔር ቃል፣ አኗኗሬ እንደ እግዚአብሔር ቃል ሲኖር ሲሆን ነው። ለምን? የእግዚአብሔር ቃል አላማው የኔን አይምሮ ምን ማድረግ ነው? እንደ እግዚአብሔር ሰው እንደሆን ለማድረግ ነው። ልቦናዬ እንደ እግዚአብሔር እንደሆን። እምነት ከምንድን ነው ይላል የእግዚአብሔር ቃል? ከመስማት ነው። ትዝ ይላችኋል ይህን ስንማር። ለምንድን ነው ከመስማት የሆነበት ምክንያት? የምንሰማው ነገር ስለ እግዚአብሔር ማንነት እግዚአብሔር የተናገረውን ሊፈጽም እንደሚችል ታማኝ መሆኑን በመረዳት ነው እምነት የሚኖረን። አብርሃም እንዴት እንዳመነ እስኪ እንመልከት። ምዕራፍ 4 ላይ ሮሜ ምዕራፍ 4 ላይ እንመልከት። ኦኬ ምዕራፍ 4 ላይ አብርሃም እንዴት እንዳመነ እግዚአብሔር ተስፋ ከሰጠው በኋላ ስለሱ የሚናገረውን እንመልከት። ቁጥር 18 ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ ሐሳብ አባት እንዲሆን ተስፋ ይዞ ምን አረገ? ተስፋ ምን አርጎ ይዞ? ይዞ ማለት እንዴት ነው ያዘው ያንን ተስፋ? ልቡ ሐሳቡ መረዳቱ ሁሉ በቃ ይሆናል ብሎ ያንን እግዚአብሔር የተናገረው ላይ ሐሳቡን ጥሎ ማለት ነው አመነ። ይሄንን ተስፋ ያዘበት ሁኔታ ተመልከቱ። የመቶ ዓመት ሽማግሌ ስለሆነ እንደምውት የሆነውን የራሱን ስጋና የሳራ ማጸን ምውት መሆኑን በእምነቱ ሳይደክም ምን አረገ? ሰውነቱን ያለበት ሁኔታ ያል ነገር ግን ያ እምነቱ ግን እግዚአብሔር የተናገረው ነገር ግን አደክምም። ያ ያለው ችግር እግዚአብሔር ያለው ነገር እየጠበቀ ነው የሚኖረው። እግዚአብሔር ባለው ነገር ላይ ነው ወደቀው ልቡ። እና ሽማግሌ ነው በዚህ ሰውነት በመቶ ዓመት እድሜ እንዴት ልጅ ወልዳለው? ሳራ በዘጠና ዓመቷ እንዴት ነው የምታረግዘው? ሎጂካሊ ሲታይ ናቹራሊ ሲታይ ያልተለመደ ነገር ነው። ነገር ግን እግዚአብሔር ያለው ነገር ግን እግዚአብሔር ያለው ነገር ልቡን ይዞታል። በእግዚአብሔር ነገር ልቡ የተያዘ ሰው ነበር። አመነ የሚባለው እኮ ይሄንን ሲጠብቅ ነው። እግዚአብሔር አንድ ቀን ተናግሮት ነበር ማለት አይደለም አመነ ማለት። እግዚአብሔር የተናገረውን በዚህ በሽምግልና እድሜው በሚስቱ ሽምግልና እድሜ ቻሌንጅድ ሳይሆን on a day to day basis እግዚአብሔር የተናገረውን ይጠብቅ ነበር። በእምነቱ ሳይደክም ተመለከተ። ለእግዚአብሔር ምን ያረገ? ምን አረገው? ይሄ የሚያምነው ነገር ክብር ይሰጥ ነበር ለእግዚአብሔር። ለእግዚአብሔር ክብር እየሰጠ የሰጠውንም የተስፋ ቃል ሊፈጽም እንዲችል አጥብቆ እየተረዳ ያችሁት እምነቱ እየጎለበተ መጣ። አመስጋኝ አምላክ ሆነ እምነቱ የፈጠረበት ነገር። ስለዚህ እኔና እናንተም የእግዚአብሔር ቃል በውስጣችን ሲኖር ምን እንሆናለን? ድርጊቶች በውስጣችን ይፈጸማሉ። የእግዚአብሔር ቃል ውስጣችን አለ ብለን ካልን ድርጊቶች ይፈጸማሉ። እንደ ተረዳ ነው እንደ ተማር ነው እንደ እግዚአብሔር ቃል የምንሆናቸው ነገሮች አሉ። ንግግራችን እንደ እግዚአብሔር ቃል፣ አስተሳሰባችን እንደ እግዚአብሔር ቃል፣ በኑሮ ውሳኔ የምንወስንበት አወሳሰናችን እንደ እግዚአብሔር ቃል፣ አካሄዳችን፣ ሁለመናዊ መንፈሳዊ ነገራችን እንደ እግዚአብሔር ቃል ይሆናል። እግዚአብሔር የተመሰገነ ይሁን። ግልጽ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ ኃጢአት የለብንም ብለው ሰዎች የሚታለሉት መቼ ነው? ቃሉ በውስጣቸው ምን ሳያረግ ነው? ሳይኖር ሲቀር። ምክንያቱም ራሳቸውን በቃ ሰው ብቻ አድርገው ነው የሚያዩት። ማን ነው ደግሞ እንደዚህ የሚለኝ የሚል አቲቲዩድ ዴቨሎፕ ያደርጋሉ። የእግዚአብሔር ቃል ግን ውስጣችን ግን ካለ ግን ይሄ መረዳት ሁሉ ያለ። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ቃል በውስጣችን መኖር። ስለዚህ ምን እንደሚል ምዕራፍ 2 እንመልከት። ልጆች ሆይ ኃጢያትን እንዳታደርጉ ይህን ጽፍላችኋለሁ። ማንም ኃጢያትን ቢያደርግ ከአብ ዘንድ ምን አለ? ኃጢያት እንድናደርግ መጽሐፍ ቅዱስ የትም ቦታ ኢንካሬጅ አያረገንም። ኃጢያት ኢየሱስን እንዲሞትልን ያደረገው ነገር ነው። ነገር ግን ኃጢያት ግን አድርገን ብንገኝ ምን አለ? ጠበቃ አለ። እኔ እንደሚገባኝ እንደተማርኩት እንደ እግዚአብሔር ቃል ማንም ሰው በሰራው ኃጢያት ከቤተ ክርስቲያን ውስጥ አለ አይደለም ሊጠፋ አይገባው። ለምን? ጠበቃ አለ፣ የሚያድን ጠበቃ አለ። እና ሰዎች ከቤተ ክርስቲያን ከጌታ ጋር ያላቸው ነገር የሚበላሸው ኃጢያታቸውን ጌታ ሊመራቸው እንደሚችል ማወቅ ካልተቀበሉ ብቻ ነው። እግዚአብሔር የተመሰገነ ይሁን። ጠበቃ አለ፣ ተሟጋች ነው፣ ሞቼለታለሁ ነው የሚለው። ይሄ በኮሚቴ የተቋቋመ ጠበቃ አይደለም፣ በገንዘብ የተገኘ ጠበቃ አይደለም። በገዛ ደሙ ነው ጠበቃ ይሆነልን። እሱ ለኛ በከፈለልን እኛ በከፈልነው ገንዘብ የሚቆም ጠበቃ አለ። እና ኬዛችን ውስብስብ ከሆነ ከበድ ያለ ነገር ብትሰሩ ይሄ ከባድ ነው ትንሽ መጨመር አለብኝ ይላቸዋል። ኢየሱስ ክርስቶስ ግን የመጨረሻውን ከፍሏል። ጠበቃ አለ። እግዚአብሔር የተመሰገነ ይሁን። ሰይጣን ይሄ ጠበቃ እንዳላችሁ ማወቅ አይፈልግም። በጣም ሰይጣን በጉድለታችሁ እንድትጎሳቆሉ ነው የሚፈልገው። እና ክፉ ህሊና ያላቸው ሰዎች ሁልጊዜ የሰውን ኃጢአት እነሱ እንካችሁ ደሜን አጽዱ ትከሌን ብሎ እንኳን ቢላቸው አጽዷ ትከሌን ቢላቸው አነጿቸው ክፉ ህሊናቸው የለም ይሄ መንጻት የለበትም ድራሹ መጥፋት አለበት ነው የሚሉት እነተን ነው መነግራችሁ ክፉ ህሊና ነገር ግን ኢየሱስ ክርስቶስ ያፈሰሰው ደም ማንንም ሰው መጥቶ እንዲያነጻቸው አረጋቸው ምንም ራሴን አላነጻ የሚያነጻን እሱ ነው ሊያነጻን አይደለም ያልነው ማንንም ያነጻን ኢየሱስ ነው ስለዚህ በቤተ ክርስቲያን ውስጥ ኃጢያት ሊኖር ይችላል ለምን ኃጢያት ኖረ ማለት ፈጽሞ የለብንም የቤተ ክርስቲያን ህብረት ኃጢያት እንዳንሰራ የሚከለክለን ትእዛዝ አለን ነገር ግን ኃጢያት ልንሰራ እንደምንችል ግን እግዚአብሔር ያውቃል ኃጢያትን የሚያስወግድልን ምን አለ እግዚአብሔር ይመስገን ልጆቻችንን ጫማቸውን አታበላሹ ልብሳቸውን አታበላሹላቸዋለን ግን ጨቂቶ ቢመጡ ምንድነው እናረጋቸው ይታጠባሉ ሁለተኛ ጫማ አታረጉ ማንላቸው ሁለተኛ ልብስ አትለብሱ ማንላቸው ይታጠባሉ ስለዚህ እግዚአብሔር ኃጢያታችንን የሚያስወግድበት የኢየሱስ ደም አለ ቤተክርስቲያን ይሄንን እውነት ኮምፕሮማይዝ ካረገች የግብዞች ያስመሳዮች የውሸታሞች መሰብሰቢያ ነው የምትሆነው የክርስቶስ ደም ከኃጢያት ሁሉ ያነጻል እግዚአብሔር የተመሰገነ ይሁን የቱንም ያህል ሰዎች የቱንም አይነት ነገር ቢሰሩ እግዚአብሔር በጌታ በኢየሱስ ክርስቶስ ደም ከኃጢያት የማያነጻው ሰው የለም ክብር ለእግዚአብሔር ስለዚህ እዚህ ቦታ ላይ ኢየሱስ ጠበቃ ሆኖ ለማን ነው አንብቡት እንዳነበባችሁ ተመልሱ ለማን ነው ጠበቃ ሆኖ አይደለም እንደተጻፈው መልሱ እንደተጻፈ ብዙ ጊዜ እንደተጻፈ በሉ ለምን ቃሉ በእናንተ የሚኖርበት ነገር ታመቻቻላችሁ ኃጢያት ለሚሰሩ ኃጢያት ለሚሰሩ ነው ጠበቃ እግዚአብሔር ይመስገን አይደለም አው እንዴ ለኛ ምናም በጅምላ አትናገሩ ኃጢያት ለሚሰሩ ነው ዛላ አይደለም እንዴ ልጆች ሆይ ኃጢያት እንዳታደርጉ ይህን ጽፍላችኋለሁ ነገር ግን ምን ይላል ማንም ኃጢያት ቢያደርግ ከአብ ዘንድ ምን አለ ጠበቃ አለ ክብር ለእግዚአብሔር ስለዚህ ኃጢያት ላደረጉ ሰዎች ጠበቃ እንደሆነ ነው የሚናገረው እስኪ ኃጢያት የምታደርጉ አያችሁት እኛን እንግዲህ እናንተ ጠበቃላችሁ ማለት ነው እዚህ ሀገር ሰዎች ብዙ ነገር ስንት ሲሉ ጠበቃለኝ ጠበቃዬ ጋር ለጠበቃዬ ነግራለሁ ይላል እንደዚህ ሲሉ ሰዎች እንትን ይላል በጠበቃ ነው ይሄ ስም ሄደው በዚሁን ጨርስ ይላሉ አሁን ቴክ ኢት ቱ ማይ ሎየር ምናምን ሲሉ ጉራ መንጃ ይሆናል አንዳንዴ ይኖራቸውም አይኖርም አይታወቅም ኢየሱስ ግን የሚያኮራ ጠበቃ ነው እግዚአብሔር ይመስገን ለምንድን ነው ጠበቃ የሆነው you have to understand ለኃጢያት አይደለም ጠበቃ የሆነው ኢየሱስ ክርስቶስ ለኃጢያት አይደለም ጠበቃ የሆነው ለኃጢያት ጠበቃ የሆነው ኃጢያት ምን ላደረገው ሰው ነው ለሰራው ሰው ነው እንዳይጠፋ ለሱ ነው ለእናንተ ነው ጠበቃ ለኃጢያት አይደለም ጠበቃ የሰራሁት ኃጢያት እንትን እንዳይለኝ ነው በዚህ ሀገር ህግ ጠበቆች ምንድነው የሚያረጉት ሰውየው በሰራው ነገር እንኳን የሰራው እንኳን ነገር ጠበቃው የሚያምን ከሆነ ሰውየው አንኔሰሰሪ ቅጣት እንዳይቀጣ አለ አይደለም ያደረጋቸው ነገሮች ታይተውለት ምህረትም እንዲደረግለት ወይም ቅጣቱ ከልክ በላይ እንዳይሆን ጠላቶቹ እንዳጎሳቁሉት ነው የሚታገለው አይደለም በገንዘብ ሊሆን ይችላል በስራት ሊሆን ይችላል በተለያየ ሊሆን ይችላል ኢየሱስ ክርስቶስ ጠበቃ የሚሆነው ለኛ ነው ይሄን ማወቅ በጣም ጠቃሚ ነው እኔ የሰራሁት ኃጢያት እንዳጠፋኝ ጠበቃ የሆነልኝ ኢየሱስ መኖሩ እኔ ሁሌ ልቤን በጣም ዝቅ ያደርገዋል እግዚአብሔር ይመስገን እግዚአብሔር የተመሰገነ ይሁን እሺ እንዳትጠፋ እንዳትጠፊ ብሎ ለኛ ጠበቃ ሲሆንልን ኢየሱስ ስለዚህ ጠበቃ አለን ኢየሱስ ክርስቶስ የእግዚአብሔር ልጅ ሁ የእግዚአብሔርን ቤት እንደዚህ ማየት እንዴት ደስ ይላል ክብር ለእግዚአብሔር ይሁን ስለዚህ በቤተ ክርስቲያን ውስጥ ስንኖር እንግዲህ መንፈሳዊ ነገራችን ውጤቱ የምንማረው የምንሰማው ምስክርነት ሁሉ ስለ ኢየሱስ ነው end product ህብረት ስለዚህ ሰው በትክክል የክርስቶስን ወንጌል ሰምቶ ልክ እንደ ፋስት ፉድ ሬስቶራንት ለራሱ የሚሆነው ግራብ ያረገ ሳንዱቹን እንደሚሄድ ሳይሆን እግዚአብሔር እኔና እናንተን በክርስቶስ ወንጌል አምጥቶን ወደ ህብረት ነው የሚከተል ለምን ህብረት ይፈልጋል why ህብረት ለምን ያስፈልጋል ለምን ደግሞ የሚያስፈልጋል እና ብዙ ሰዎች ዛሬ ቤተክርስቲያን የምትታይባቸው ሁኔታዎች የገለሰቦች ድርጅት ኦልሞስት በመተውን መልክ ትታይ ትችላለች አይደለም ጌታ ኢየሱስ ክርስቶስ ቤተክርስቲያንን እሰራለሁ ብሎ ፕላን አውጥቷል ቤተክርስቲያንን ምን አረጋለሁ እሰራለሁ ይሄንን አብረን ጥቂት እንድንመለከት ወዳለሁ ቤተክርስቲያንን እሰራለሁ ብሏል ጌታ ኢየሱስ ክርስቶስ እኔ ማን ነኝ ባላቸው ጊዜ ደቀ መዛሙርቱን ምንድን ነው ያሉት? ጴጥሮስ ምንድን ነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ምዕራፍ 16 ላይ ማቴዎስ ስትመለከቱ ጌታ ኢየሱስ ክርስቶስ ጴጥሮስ የተናገረው የኢየሱስን ማንነት ነው። ወገኖቼ በጣም ልብ ብላችሁ ስሙኝ። ይሄ በአሁኑ ጊዜ ብዙ ቫልዩ አልሰጥ ያለው የወደቀ የተጣለ ነገር ሆኗል። ቤተክርስቲያን የሚያረጋት መዘምራን ፓስተሮች አገልጋዮች መድረክ ላይ የሚሰራው ስራ ካቴድራሉ ህንጻው ፕሮግራሙ ነው አይደለም እና ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲለው በዚህ ቻለት ላይ በዚህ በተረዳው እውነት ላይ ቤተክርስቲያንን መሰረታለሁ ሰራለሁ ጌታ ኢየሱስ ክርስቶስ ያለው ለጴጥሮስ ይሄን ነው በዚህ ቻለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆችም አይችሏትም ይቻለት ምን እንደሆነች ጴጥሮስ ራሱ በጻፈው መልእክት ላይ ተናግሯል። ጴጥሮስ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 4 በሰው ወደ ተጣለው በእግዚአብሔር ዘንድ ግን ወደ ተመረጠውና ክብሩ ወደ ሆነው ወደ ሕያው ድንጋይ ይሄ ክብሩ የሆነ ሕያው ድንጋይ ማን ነው? ወደ እርሱ እየቀረባችሁ ይላል። ጴጥሮስ ይሄንን ድንጋይ ኢየሱስ እንደሆነ ነው የሚያውቀው። ወደ እሱ እየቀረብን እኛ ደግሞ እንደ ሕያዋን ድንጋዮች ምን እንሆናለን? ተመልከቱት። ቤተክርስቲያንን እሰራለሁ ብሎ ያለውን ኢየሱስ ክርስቶስ ጴጥሮስ በመልእክቱ እንዴት እንደሚያብራራ አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ እናንተ ደግሞ እንደ ሕያው ድንጋዮች ሆናችሁ ቁጥር 5 በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ምን አርጉ? ተሰሩ ይላል። ይሄንን ህብረት ወደ ምን አሁን አመጣው? መንፈሳዊ ምን አለው? መንፈሳዊ ቤት። ክብር ለእግዚአብሔር ይሁን። መንፈሳዊ ቤት አያችሁት? ስለዚህ ያንዳንዳችን በሚመሰከርልን ምስክርነት በምንማረው ትምህርት ስለ ኢየሱስ ነው የምንማረው። ጴጥሮስ ኢየሱስ ማን እንደሆነ በተናገረበት ጊዜ በዚህ በተረዳው በእኔ ማንነት ላይ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ ያለው ክርስቶስ ኢየሱስ እኔና እናንተን ሕያዋን ድንጋዮች ሆነን ወደ እርሱ እየቀረብን እንደ ሕያዋን ድንጋዮች ምን ሆነ እንደምንሰራ ነው የሚናገረው ጴጥሮስ። መንፈሳዊ ቤት እንደምንሆን ጌታ ኢየሱስ ቤተክርስቲያንን እሰራለሁ ያለውን ጴጥሮስ መንፈሳዊ ቤት ይለዋል። ይሄ መረዳት ለጴጥሮስ ብቻ አይደለም፣ ማቴዎስ ብቻ አይደለም የጻፈው፣ ሐዋርያው ጳውሎስም ጽፎታል። እና መንፈሳዊ ቤት ሆኖ መሰራት መንፈሳዊ ቤት ባለው ክብር ለእግዚአብሔር ይሁን። በኤፌሶን መጽሐፍ ውስጥ እንመልከት ምዕራፍ 2 ላይ የእግዚአብሔር ቃል ምን እንደሚል ቁጥር 18 ጀምሮ ምዕራፍ 2 በርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ተመልከቱት፣ አሁን ክርስቶስ ነው። በርሱ ሥራ ሁላችን ወደ ማን? ወደ አብ ያመጣናል። ቀደም سنመለከት መጀመሪያ ላይ ስለ ኢየሱስ የተነም የሚያወሩልን ዮሐንስ እንደተናገረው እናወራላችኋለን፣ ስለሱ እንመስክራለን። ለምን እንደው ህብረት እንዲኖራችሁ ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ነበር። አሁን ደግሞ ጳውሎስ እንደሚነግረን በርሱ ሥራ በኢየሱስ ክርስቶስ ሥራ ወደ አብ መግባት አለ። እግዚአብሔር የተመሰገነ ይሁን። እና ምን ይሆናል እንግዲያስ ከእንግዲህ ወዲያ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰዎች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ይህንን ህብረት ብለን ያልነውን ጳውሎስ ምን ይለዋል? ቤተሰብ ይለዋል። ደስ የሚል ቃል። የማን ቤተሰብ? የእግዚአብሔር ቤተሰብ። ህብረት፣ መንፈሳዊ ቤት፣ የእግዚአብሔር ቤተሰብ። ደስ የሚሉ ቋንቋዎች ናቸው። ተመሳሳይ ሐሳብ ውስጥ ነው የሚነጋገረው። የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና ምን አይደላችሁ? መጻተኞች አይደላችሁም። ክብር ለእግዚአብሔር ይሁን። ህብረት መንፈሳዊ ቤት የእግዚአብሔር ቤተሰብ አያችሁት፣ በእርሱ ሥራ ወደ አብ መግባት አለን። ስለሱ የተወራና የተመሰከረው ለእያንዳንዳችን ህብረት ይሰጠናል። ህብረቱ ከአብ ጋር ከልጁ ከኢየሱስ ክርስቶስ ጋር ነው። አያችሁት፣ ጳውሎስ፣ ጴጥሮስ፣ ዮሐንስ ሁሉም ይናገሩት ኤንድ ሪዛልቱ ቤተሰብ፣ መንፈሳዊ ቤት፣ ህብረት እነዚህ ናቸው። ከዛ ምን ይላል? በሐዋርያት በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር ምን ትሆናላችሁ? መኖሪያ ለመሆን በመንፈስ አብራችሁ ምን ታደርጋላችሁ? ትሰራላችሁ። ክብር ለእግዚአብሔር። እግዚአብሔር እንደኔና እንደናንተ ወንበር ተዘጋጅቶለት እዚህ ቸርች ህብረት ውስጥ የሚቀመጥበት ቦታ የለም። የሚገባው የት ነው? እኛ ውስጥ ነው። እግዚአብሔር የተመሰገነ። የእግዚአብሔር መንፈስ በውስጣችን ሲገባ የእግዚአብሔር መንፈስ ካላቸው ጋራ ነው ህብረት የምናደርገው። ስለዚህ ይሄ ውስጥ ለውስጥ የሆነ መያያዝን የሚያሳይ ነው እንጂ ውጫዊ የሆነ ድርጅታዊ አካላዊ ግንኙነትን አያሳይም። ህብረቱ ከጌታ ከኢየሱስ የተነሳ የሚገኝ ነው። ወደ አብ መግባት ከኢየሱስ የተነሳ የሚገኝ ነው። መንፈሳዊ ቤት ሆነን ለመሰራት ውድ ወገኖቼ ከምን የተነሳ ነው? በእርሱ ሥራ ነው መንፈሳዊ ቤት ሆነን የምንሰራው። ሐዋርያ ጳውሎስ እንደሚነግረን የእግዚአብሔር ቤተሰቦች ወደ ሕያው ድንጋይ ስንጠጋ ነው። ወደ እርሱ ወደ ሕያው ድንጋይ ስንጠጋ መንፈሳዊ ቤት እንሆናለን። ጴጥሮስ እንደሚናገረው ጳውሎስ እንደሚለው ደግሞ በእርሱ ሥራ ወደ አብ መግባት ያገኘንበት ቤተሰብ የእግዚአብሔር ቤተሰቦች አድርጎን መንፈሳዊ ቤት አድርጎ ይሰራናል። ክብር ለእግዚአብሔር። ይሄ ትምህርት ዓላማው ምንድን ነው? ብዙ ክርስቲያኖች መንፈሳዊ እድገትን ይህን በደንበኛ ያዙት ፕሊዝ፣ ይህን በደንበኛ ያዙት። ቬሪ ቬሪ ኢምፖርታንት። እና አሁን ወደሚቀጥለው ሀሳብ እየሄድን እየተሸጋገር እንመጣለን። በግል ህይወት የተጀመረ የሚመስለው የክርስትና ህይወት አቅጣጫውና አካሄዱ እድገቱ በምን መልክ ነው የሚሄደው? በግል ህይወት የተጀመረ የሚመስለው የክርስትና ህይወት አያችሁት፣ ህብረት እንዳትረሱ፣ መንፈሳዊ ቤት፣ እነዚህ ቃላቶች አይደለም የእግዚአብሔር ቤተሰቦች። አያችሁት፣ እግዚአብሔር የተመሰገነ ይሁን። እነዚህን ቃላቶች ስንመለከት ምንድን ነው የሚያሳዩ? ይህንን በጣም አድርገን በከፍተኛ ጥንቃቄ መመልከት አለብን። ለምን? ፕሊስ ፕሊስ፣ በተለይ በጌታ ቤት የቆያችሁ ሰዎች ይሄንን መረዳት አለበት። ስለ ቤተ ክርስቲያን ያለ ብዙ ሰው ያለው አመለካከት ሮንግ እንደሆነ ነው እኔ በበኩል ያለኝ ኦብዘርቬሽን። አም ቴሊንግ ዩ፣ ለብዙ ሰዎች ከሌ የሚባል ወንድም እህት ወይም እንበላቸው፣ ለብዙ ሰዎች ለማን ለብዙ ክርስቲያኖች ቤተ ክርስቲያን የሚሄዱባት ቦታ ነው። ቸርቻችን ይሏታል። ቸርቻችን በሉስቲ የት ነች ያለችው? አንድ ጊዜ አንድ በጣም የሚቀርበኝ አገልጋይ እኛ ቤት እንግድነት ነበረ እና እሱ ባለበት ጊዜ አንድ ሰው መጣ። ይሄ ሰው በየቸርቹ እየሄደ አክቲቭ መሆን በቃ ባህሪ ያለው የሚንቀሳቀስ አይነት ባህሪ ነው ያለው። ግን አንዱም ጋር ሴተል አድርጎ ሲቀመጥ አታወጥም። ይህን ሰው እንዳየሁት የእግዚአብሔርን ቃል ቁጭ ብሎ የመማር መንፈስ የለውም እና ቤተ ክርስቲያን ውስጥ የእግዚአብሔር ቃል ሲሰጥ ተነስቶ ይወጣል። መንቀሽቀሽ በቃ ወዲያና ወዲህ ስራ በሉት በቃ ለስራ የተፈጠረ ነው። የእግዚአብሔርን ቃል አይማርም። ጸልይ ብትሉት የእግዚአብሔር ቃል ሲነገር ያንቀላፋል፣ ሊትራሊ ያንቀላፋል። ይሄ ኮንሲስተንትሊ ለ15 ደቂቃ ለ20 ደቂቃ መልእክት ያንቀላፋል። እንደዚህ ነው እኔ ያየሁት ነገር ነው። እና ብዙ በግልም የመከር ነው ሰው ነው። ነገር ግን አንድ ቀን ጨዋታ መጫወት ፈለገ። መቼም እንደዚህ ያሉ ሰዎች ደግሞ ራዕይ ይሰጣቸዋል እና ብዙ ጊዜ እግዚአብሔርን ቃል በትህትና ከቅዱሳን ጋር የማይጸልዩ የእግዚአብሔርን ቃል የማያነቡ ሰዎች በቤተ ክርስቲያን ውስጥ እንከን አውጥቶ የመናገር ጊፍት ነው ያላቸው። ለምን? የሚያስተኛቸው መንፈስ ይሄን ነው የሚጠቀጥቅባቸው። እና ፓስተር አንድ ጥያቄ አለኝ፣ በአሁኑ ጊዜ ያለችው ቤተ ክርስቲያን ምን እየሰራች ነው አለኝ። ሪፖርት እንዳቀርብ ነው? ለማን ነው የማቀርበው? እና ምን ማለት ነው? እንደው ነፍሳት አለመዳናቸው ሲታይ ቤተክርስቲያን ለመሆኑ አደረዋን እየተወጣች ነው አለ። እቺ ምትላት ቤተክርስቲያን የት ነች ያለችው? መጀመሪያን ለያትና ስለሷ እናውራ አልኩት። ባይነ ህሊና ውስጥ እቺ ቤተክርስቲያን ይያልክ ምታወራት አለችና እስቲ ለያትና አፍንጫ አይኗን አውጥተን ማንነቷን ካየን በኋላ እናውራ አይደለም እንዴ? እነዚህ ሰዎች ከተባለ የቶቹ መባል አለበትና የሰሩትን ያልሰሩትን ለመገምገም ማንነታቸው ማወቅ አለበት። እና ቤተክርስቲያን የቷ ነች አልኩት። አንተ የሌለህባት እኔ የሌለሁባት እንግዲህ ካልክ ወይ እኔን በለኝ ወይም እሱን በለው እኛ ቤተክርስቲያን ምለውን ምንል ምለውን ራስን አውጥተህ ከሆነ የትኛዋ ነች እቺ ምትላት ቤተክርስቲያን? ራሳቸውን አውጥተው ዛሬ ቤተክርስቲያንን ከሰይጣን ጋር አብረው የሚከሷት ብዙ የሰይጣን ወዳጆች እንዳሉ ነው ያሳየሁት። ብዙ የሰይጣን ወዳጆች። ስለዚህ ቤተክርስቲያን የሚለውን ነገር አፋችሁን ከፍታችሁ ስትናገሩ ተጠንቀቁ። ብዙዎቻችን ይሄ ስጦታችንም ይመስለናል። የረባ ነገር አንድ ያደረግነው ነገር ሳይኖር በዚህ ነገር የተካነ አንደበት አለ። You have to be very careful. በእግዚአብሔር ፊት በፍርድ ትጠየቃላችሁ። የትኛውን ቤተክርስቲያን ነው የምትከሱት? የትኛውን ክርስቲያን ነው የምትከሱት? ስለዚህ ቤተክርስቲያን ስንል እኔ ነኝ፣ አንቺ ነሽ፣ አንተ ነህ፣ እኛ ነን። የእግዚአብሔር ስም የተባረከ ይሁን። ቤተክርስቲያን ማለት ምናወራት በሐሳባችን ምንፈጥራት 1210 North Island Drive ወይም ዋሽንግተን ዲሲ ወይ ፍራንኮን ያለች ወይም ሌላ ሀገር ያለች ቸርች አይደለች። እኔ ነኝ፣ እናንተ ናችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ስለ ቤተክርስቲያን ሳውራ ስለማን ነው ማውራው? ስለ ራሴ ነው ማውራው። ቸርችን ቶፒክ አርጎ የሚያወራላችሁ ሰው ካለ ስለምን ቸርች እንደምታወራ ነው ያላቀም። እኔም ማቀው አንተም እኔም ቸርች እንደሆነ ነው። ስለኛ እናውራ። ለምን ይሄን አላደረግንም እንበል? ለምን አንመሰክርም እንበል? ለምን አንጸልይም እንበል? አይደለም? ስለዚህ ሌላውን ጉለት ከማየት ያላደረግነውን ለምን ከኛው አንጀምር? ዛሬ ቤተክርስቲያን እንዲህ ያለ ምላስ፣ ጅራፍ የሆነ ምላስ፣ ሞረድ የሆነ ምላስ ባላቸው ሰዎች ተሞልታለች። እግዚአብሔር ከዚህ ያጽዳችሁ ወገኖች። እውነቴን ነው የምነግራችሁ፣ እግዚአብሔር ከዚህ ያጽዳችሁ። ስለዚህ ቤተክርስቲያን ብለን ስንል እኔ ነኝ፣ አንተ ነህ፣ አንቺ ነህ፣ ሁላችን ነን። ለምን ክርስቶስ ቤተክርስቲያኔን ይበልና እሱ ስለ ቸርች አውራ እንጂ እኛ ግን እኛ ነን። የክርስቶስ አካል ናችሁ። መንፈሳዊ ቤት ለመሆን ተሰሩ የሚባሉት ደብዳቤው የሚጻፍላቸው የሚያነቡት ክርስቲያኖች ናቸው። ስለዚህ በጣም በጣም ከፍተኛ ጥንቃቄ አንደበታችሁ ከዚህ ነገር ሊጸዳ ይገባል። እኔ እውነቴን ነው የምነግራችሁ። እግዚአብሔር በፍርድ ይጠይቃችኋል። ለምን? ሰይጣን he has already many አለ አይደለም? ቫካንሲ ክፍት ቦታዎች አሉት። ሊቀጥራችሁ ካልፈለጋችሁ በስተቀር የእግዚአብሔርን ህዝብ አትክሰሱ። ክብር ለእግዚአብሔር። ጠበቃ አለው ህዝቡ። በነገራችን ላይ ቤተክርስቲያን ጠበቃ አላት፣ ራስ አላት። እና ለማንም ከሳሽ እግዚአብሔር ህዝቡን አሳልፎ አይሰጥም። ክብር ለእግዚአብሔር። እስራኤልን አለ አይደለም በበደሉ አለ አይደለም የጨከኑበትን አሕዛብ እንዴት እንደሚገስጽ ነቢያት የሚናገሩትን ቃል አዳምጡ። ህዝቡ አጥፍቷል፣ ግን ህዝቡን ግን ከልክ በላይ ግን ሲያንገላቱት ግን እግዚአብሔር እንዴት እንደሚቆጣ። ስለዚህ እግዚአብሔር ህዝብ የፈለገ ጉድለት እንኳን ቢኖረው ቸርችን አለ አይደለም ወገናዊ መንፈስ ሳይኖረን የምንናገርበት ቋንቋ ባዕድ ነው። ባድ ነው ይሄ ቋንቋ ለኔ ባድ ነው ብሎ ሰዎች ያወራጩ። እኔ ቤተክርስቲያን ማለት እኔ ነኝ አንተ ነህ። ስለኛ እናውራ። በሐሳባችን አንዳንድ ጊዜ ስለ ቤተክርስቲያን እንደውም በጣም ስብሰባ እየተቀመጠን እያንዳንዱን ቸርች ተመልክቶ የተባልን መሳላለን። በሙሉ አሰስመንት አድርገን እንደው ሪፖርት የቀረበልን የሰማይ ኮርት ውስጥ ቁጭ ብለን ሪፖርት የቀረበልን ሰዎችን መሳላለን። ይሄንን በጣም አቮይድ ማድረግ አለብን። ስለዚህ ቤተክርስቲያንን ስንመለከት ክርስቶስ የሞታላት ጠበቃ የሆነላት እኔና እናንተን የምትጨምር እኛን የመሰሉ ወንድሞች እህቶች ያሉባት ነች። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ህብረት መንፈሳዊ ቤትን ስንመለከት ልናያቸው የሚገቡ መሰረታዊ ነገሮች አይዲዮሎጂካል የሆነ ኮንሰፕት አይደለም። አይዲዮሎጂ አይደለም፣ ሀሳብ አይደለም፣ ፊሎሶፊ አይደለም፣ ሪል የሆነ ነገር ነው። ስለዚህ ከዚህ ነገር ራሳችንን መጠበቅ አለብን። አይዲዮሎጂካል የሆነ እና አይዲያል የሆነ ነገር አይደለም፣ ሪል የሆነ ነገር ነው። ለምን? አንደኛ ቆሮንቶስ 12 እንደ ቆሮንቶስ ቤተክርስቲያን በመጽሐፍ ቅዱስስ በአዲስ ኪዳን ውጥንቅጥ ችግር ያላት ቤተክርስቲያን የለችም። ብዙ ውጥንቅጥ ፕሮብሌሞች ያሉት ቤተክርስቲያን ነው። መቼም ቆሮንቶስ እኛን ይመስላል ወይ ብላችሁ እጃችሁን አውጥታችሁ አሁን እኛ ናቸው ብላችኋል አይደል? ባለፈው ቆሮንቶስ እናጣና። ስለዚህ የቆሮንቶስን ቤተክርስቲያን ስንመለከት ሐዋርያ ጳውሎስ ከዛ ሁሉ ጉድለታቸው ጋራ የክርስቶስ ምን አድርጎ ነው የሚያስዳቸው? አካል እንደሆኑ አድርጎ ነው የሚያያቸው። ቁጥር 12 አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። አባባሉ ስትመለከቱት እኛ ከምናስበው ሐሳብ ጋር ሎጂካሊ አይሄድም። ለምን? የሚናገረው አካል አንድ እንደሆነ ብዙ ብልቶችም እንዳሉበት እኔ እናንተ ብልቶች ነን ያንዳንዳችን ብዙ ሆነን አንድ አካል ነን ማለት የነበረበት ስለ አካል ካወራ ስለኛ ነው፣ ስለ ብልቶች ካወራ እኛን ነው። እና ቤተ ክርስቲያንም ክርስቲያኖችም እንዲሁ ናቸው ነበረ ሎጂካሊ ማለት ያለበት። ግን ጳውሎስ ግን የሚለው ግን በጣም የተለየ ነገር ነው። አካል አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን አካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። አካልን በክርስቶስ ነው የሚያየው። አካልን በክርስቶስ ነው የሚያየው። በክርስቶስ አካል የሚለውን በክርስቶስ የሚያይበት ምክንያት ምስጢሩን መረዳት አለበት። እጄ፣ እግሬ፣ ሰውነቴ በጠቅላላ በላይ ላይ ከውጭ የምታዩት ማታዩት ውስጣዊ ብልቶቼ በሙሉ ኦርጋኖቼ በሙሉ በአንድነት ሆነው እኔን የመሰለ ተስፋ የሚባል ሰውን ሰርተዋል። ስለዚህ እጄ ለብቻው እጄ ደና ነው ወንድም ተስፋዬ አትሉም አለ አይደለም? እንዴት ነው እግሬን ለብቻ እንትን አለለም አለ አይደለም? ጠቅላላ ሰውነቴ እኔነቴ ነው። እኔነቴ የቱ ጋ ነው? ተስፋዬ ምላሰ ነው እኔነት አፍ ነው የሚያወራው ወይስ የትኛው ነው? ይሄ እጅ የማን ነው ብትሉ ሊሆን አይችልም። እኔነቴ ከምኔ ጋር ነው የተያዘው? ከሁለመናዬ ጋር ነው። አሞኛል ብል ምንህን ነው ብትሉኝ እግሬን። እግርማ ታች ነው ያለው የሚለኝ የለም አይደለም እንዴ? እና የትኛውም የሰውነቴን ክፍል ስናገር ማለት ነው የውጫዊ ይሁን የውስጣዊ ይሁን አካላዊ ይሁን የታመመው የትኛውም የሰውነቴ ክፍል መታመሜ ምንን ያሳያል? ምንን መታመሜን ነው የሚያሳየው? ሁለመናዬ እንደታመምኩ ነው የሚታየው። ለምን? እዚህ እጄ ጋር ታመሜ እዚህ ንፍፊት ያመኛል አይደለም? አፍንጫም ቢመቱት ማን ነው የሚያለቅሰው? አይኔ ነው የሚያለቅሰው። አፍንጫም ባይለውም ልዘንልህ ብሎት ነው የሚያለቅሰው። አሞት ነው አይደለም እንዴ? ብልቶቻችን እውነቴን ነው የምነግራችሁ፣ ይሄ እግዚአብሔር ቃል የሚናገረው ነገር በነገራችን ላይ የምነግራችሁ አምላኬ ልዑል እግዚአብሔር ምስክር ነው። ይሄ ኤግዛጀሬትድ ምሳሌ እንዳይመስላችሁ። This is really true spiritually። ሰይጣን ሲያጨልምብን ቤተክርስቲያንን ቅድም የምናይበት አስተያየት ትክክል ባልሆነ ሁኔታ ስለምንገባ ነው እንጂ This is really true በጣም true እውነተኛ ነገር ነው የምነግራችሁ። ስለዚህ ሰውነታችን ሲታመም አካላዊ ነገራችን ሲታመም እኔ በሚለው ማንነታችን በተክለ ሰውነታችን ተጠቃሎ ነው የሚታሰበው እንጂ ያንዳንዱ ብልት ለብቻው ግርዳና ነው እጅስ እየተባለ በየግል በነጠላ እየተነጠለ ሰውነታችን አይታይም። ሁለመናዊ አካላችን አንድ ሆኖ ነው የሚታየው። ግልጽ ነው አይደል? እግዚአብሔር ይመስገን። መጽሐፍ ቅዱስ እንደሚነግረን እንደገና አነባለሁ። እግዚአብሔር ይመስገን። አካል አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዴት ነው ይላል። ክብር ለእግዚአብሔር ይሁን። አሁን ቤተ ክርስቲያን አካል ማለት ቤተ ክርስቲያን ማለት ነው። በነገራችን ላይ አካል ስንል ቤተ ክርስቲያን ማለታችን ቤተ ክርስቲያን ነው። ሐዋርያው ጳውሎስ ከሚጠቀም መንፈሳዊ ቤት ህብረት የእግዚአብሔር ቤተሰቦች አካል ቤተ ክርስቲያን ነው። ቤተ ክርስቲያን አቀፍ ቋንቋ ነው። ስለዚህ አካል በምንልበት ጊዜ ጳውሎስ በዚህ ቦታ ላይ የሚነግረን ምንድን ነው? ብዙ ብልቶች ነን ያንዳንዳችን። አሁን በስማችን ብንጠራ በእድሜያችን ብንጠራ አለ አይደለም፣ በአካላዊ መልካችን بنጠራ የተለያየነን ነገር ግን በክርስቶስ ቤተክርስቲያን ግን አካል ሲታሰብ ለሁላችንም አካልነታችን የሚያረጋው መተዳደሪያ ደንባችን አይደለም ፓስተሩ አይደለም እኛ ተሰብስበን እናወጣው ድምጽ አይደለም ማን ነው ክርስቶስ ነው ክርስቶስ እንዲሁ ነው ይላል ክርስቶስ እንዲሁ ነው ይላል እዚህ ውስጥ ያሉት ወገኖች በሙሉ ሰዎች ማአት ሰዎች አሉ ሰፋር ገል ስራው ይሄን እና በደንብ እንድናይ ወገኖች እና ክርስቶስ የቤተ ክርስቲያን ራስ የሆነው ጌታ በእነዚህ አካሌ በሚላቸው ሁሉ ውስጥ ማአት ሰዎች አሉ እዚህ ውስጥ ምናልባት የቤተ ክርስቲያኑ ሳይዝ 1200 ሚሆን 50 60 ሚሆን ውድ ወገኖች ያንዳንዳቸው ክርስቶስ እንዲሁ ነው ይላል ክርስቶስ ባልስቲ ክብር ለእግዚአብሔር ለምን ቀደም سنማር በደም ባይተናል እዚህ ቦታ ላይ በተለየ መንገድ ያስቀምጣዋል ክርስቶስ እንዲሁ ነው ካለ በኋላ አይሁድ ብንሆን እስኪ በሉት የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን አያችሁ በአንድ መንፈስ አንድ አካል እንድንሆን ተጠምቀናል በሌላ አባባል ሁላችን ስንመጣ ወደ ምን ውስጥ መተናል ተጠምቀናል አይሁዳዊ ሆነን መተናል ግሪክ ሆነን መተናል ባሪያ ሆነን መተናል ሁላችን እዚህ ውስጥ ገብተን ተጠምቀናል ምን ውስጥ ነው የገባነው ይሄ መጠመቅ ምን እንደሆነ ተመልከቱ አያችሁት በአንድ መንፈስ አንድ አካል እንድንሆን በመንፈስ ቅዱስ ወደ ቤተክርስቲያን መጨመር በጣም ብዙ ሰዎች በግራቸው ነው ቤተክርስቲያን የሚሄዱት በግራቸው ነው ቸርች የሚገቡት በመጡበት እግራቸው ይወጣሉ ነገር ግን እግዚአብሔር ሰዎችን ሲያድናቸው ከጨለማ ወደሚደነቀው ብርሃን ሲያፈልሳቸው ወስዶ የሚጨምራቸው እንዲ ፍሎት አያረጉም በልኝ ብረር አይላቸው ወደ ቤተ ክርስቲያን ውስጥ ይጨምራቸዋል የት ነው የሚጨምራቸው በምን ደም ይጨምራቸው ይላል በመንፈስ ክብር ለእግዚአብሔር ይሄንን ስፒሪቹዋል ቪዥን ማየት እግዚአብሔር ካልሰጠ ሊሆን አይችልም ይሄንን አቃለው ብላችሁ እንዳትታለሉ እንደው እንኳን እኔ ልንገራችሁ ለኔም ጸልዩልኝ ይሄን ማየት እንድችል እግዚአብሔር ሆይ አይኖቻችንን ከፍተህ ቤተክርስቲያንህን አንተ በመታይበት እንድናይርዳን ማለት አለብን። አይኖቼን ክፈትልኝ። አይኖቼን ክፈት። ሰው ብቻ ሆኜ ከሌ ብቻ ሆኜ ሰዎችን እኔ ራሴ ነኝ ከሌ አርጌ እንደማይ በነጠላ የነጠልኩ አይቼ ከመኖር አድነኝ ማለት አለብን። ወደ ቤተክርስቲያን ውስጥ ነው የጨመረን። እግዚአብሔር የተመሰገነ በዚያን ዘመን የነበሩ ክርስቲያኖች ከቤተ ክርስቲያን ሰዎች በቀጣት ሲወጡ ትልቅ እርምጃ ነው። ከዚህ ውስጥ እንደ መውጣት ያህል ነው የሚቆጠረው። ዛሬ በእንትን ቀጣት ብታረጉት እንዴ ምን ሌላ ቸርች ይያለ ደሞ ምን ጣጣለ ወክ አርጎ እንደመጣ ወክ አርጎ ይሄዳል። በዚያን ዘመን ግን ከቤተ ክርስቲያን ሰዎች ሲቀጡ ሲወጡ ትልቅ ቀጣት ነው። ለምን ይገባቸዋል? ስለዚህ ውድ ወገኖቼ ቤተክርስቲያን በሉስቲ አያችሁት አካል ነን እዚህ ውስጥ ነው የገባነው እዚህ ውስጥ ነው የምንኖረው እና መንፈሳዊ ምስጢር አለው በሙሉ እንሆ የሚከተለው ሆምወርክ መስጣችሁ ባለፈው አንደኛ ዮሐንስ ነው ላሁኑ ደግሞ ምን መለከተው አንደኛ ቆሮንቶስ ምዕራፍ 12ን ከቁጥር 12 ጀምሮ እስከ መጨረሻው ድረስ እንድታነቡ በጣም ሲሪየስ የሆነ ክፍል ነው። ስለዚህ እዚህ አካል ውስጥ ጨመረን። አሁን ቤተክርስቲያን እንዴት ፈንክሽን እንደምታረክ ታያላችሁ። እንዴት ነው የምትሰራው? አንዱ ለሌላው ምንድነው? ምን ሆኖ ነው የሚሰራው? ብልት ሆኖ ነው የሚሰራው። አያችሁት? አንድ ብልት ቢሰቃይ ሌሎች ብልቶች ሁሉ ምን ይሆናሉ? ይሄን ለምንድነው ዛሬ ማነው? እንዴ በእግሩ የመጣ ሰው እንዴት ይሄን ያለ? ቤተ ክርስቲያኑስ በመንፈስ መጨመሩን ማመን ህዝብ እንዴት ይሄን ማየት ይችላል? በጠጣው መንፈስ በመንፈስ ቅዱስ የተገኘውን የአካል ህይወት ማቀዝብ እንዴት መሆን ይችላል? መሆን አይችልም ይሄ። በአካል ህይወት ሊያኖረን በተሰጠን በመንፈስ ቅዱስ የሚኖር ነው እንጂ ይሄ በማህበር የሚገኝ አይደለም። ይሄ ለማየት እግዚአብሔር ይሄን እንድናስተውል ይርዳል። ዛሬ በመሰብከው ትምህርት ስለ ጸሎት ነው ማስተምረውና በዛ ውስጥ ጥቂት ነገሮችን በእነዚህ ሁኔታ ውስጥ ጨምሬ ለማሳየት ሞክራለሁ። ስለዚህ ሐዋርያው ጳውሎስም ጴጥሮስም ዮሐንስም እንዳሳዩን በሐዋርያት በነቢያት ትምህርት ስለ ክርስቶስ እየተነገረን የምንመጣው ወደ ህብረት ነው። ያ ህብረት በመጽሐፍ ቅዱስ ውስጥ መንፈሳዊ ቤት ሆኖ ከመሰራት ጋራ የእግዚአብሔር ቤተሰቦች ከመሆን ጋራ የተያዘ ነው። ይሄ ህብረት በነጠላ ሰዎች ተሰባስበው የሚፈጥሩት የቡድን ህብረት አይደለም። ይሄ ህብረት የእግዚአብሔርን ቃል ከመቀበል የተነሳ የሚመጣ ነው። እግዚአብሔር ይመስገን። እና የቤተ ክርስቲያን ህብረት በቤተ ክርስቲያን ውስጥ በጣም ብዙ ደካማ የሆኑ ሰዎች ጌታ ሰርቶ ያልጨረሳቸው ኃጢአት ሊሰሩ የሚችሉ ቅዱሳን ያሉበት ህብረት ነው። ነገር ግን በዚያ ህብረት ውስጥ ለእያንዳንዱ ወደዛ ህብረት ለተጨመረ ሰው ማን ምን አለው? ጠበቃ አለው ብለናል። ጠበቃ አለው። ጥብቅናው ለሰራሁት ኃጢአት ሳይሆን የሰራሁት ኃጢአት ከህብረት እንዳያወጣኝ የሚሟገት ጠበቃ ነው። የሰራሁት ኃጢአት ኩነኔ እንዳያመጣብኝ የሚሟገት ጠበቃ ነው። ለሰራሁት ኃጢአት አይደለም፣ ለእኔ ለኃጢአተኛው ነው ጠበቃነቱ። እግዚአብሔር ይመስገን። የኃጢአቴ ጠበቃ አይደለም። ማንም ጠበቃ ሰውየው ለሰራው ነገር አይደለም፣ ሰውየውን ለማዳን ነው ጠበቃ የሚቆመው። አይደለም እንዴ? ክራይም በምድር ላይ መስረቅ ትክክል ነው ብሎ የሚሟገት ጠበቃ ነው የሰምቼ አላውቅም። አይደለም እንዴ? ለሰረቀ ሰው ግን ምን ያደርጋል? ጠበቃ ሆኖ ይቆማል። ስለዚህ ጌታ ኢየሱስ ክርስቶስ በጥብቅና የቆመለት ህብረት ነው ይሄ ህብረት። ለምን? ወደዚህ ህብረት የሚመጡት ቅዱሳን በሙሉ ስለ እሱ ሰምተው ስለሆነ ተመስክሮላቸው ተነግሮላቸው ስለሆነ እንደዚህ በቀላሉ ዎኪን አድርጎ ዎክአውት እንዲያደርጉ በድካማቸው አይፈቅድም። ጌታ ይመስገን። ለምን ወደዚህ ህብረት ሲመጡ ኢየሱስ ሞቶልሃል ተብለው ነው፣ ዋጋ ከፍሎልሃል ተብለው ነው። ስለዚህ ቤተ ክርስቲያን ውስጥ ያሉትን የእግዚአብሔርን ቅዱሳን ደካማ ህይወታቸውን ስንመለከት ኮናኝ ከሳሽ መንፈስ አለ አይደለም? የክፉ ህሊና ይላል መጽሐፍ ቅዱስ። እና ሰዎችን የሚኮንን አለ አይደለም? አቃቂር የሚያወጣ የሚኮንን መንፈስ በጣም ጥሩ አይደለም። ብዙ ምሳሌ ነግሬያችኋለሁ። ቤተ ክርስቲያንን ባዕድ አድርገው የሚናገሩ ሰዎች አሉ። የዛሬቱ ቤተ ክርስቲያን እንደነች እንደዛ ቤተ ክርስቲያን ስለ ቤተ ክርስቲያን ያወራል። እነዚህ ሰዎች የሚያወሯት ቤተ ክርስቲያን የት እንዳለች ሄደው ያናግሯት። እኔም አውቀው ቤተ ክርስቲያን አንተ ነህ፣ እኔ ነኝ፣ እኛ ነን። እግዚአብሔር ይመስገን። እኔ ብሎ የማይናገር ሰው ስለ ቤተ ክርስቲያን ማውራት አይችልም። ቤተ ክርስቲያን አይዲያ አይደለችም። አንድ ቦታ አድራሻ ያላት ነገር አይደለችም። ራሳቸውን ሳይጨምሩ ሰዎች ስለ ቸርች ሲያወሩ ጤናም አይደለም። ዛሬ ክርስቲያኖች የሚከሷት ቤተ ክርስቲያን በመላሳቸው ክሱ ወደ ራሳቸው ነው የሚመጣው። እንደናንተ ያለ ምላስ ያለው ሰው ያለባት ቸርች እንዴት በሽተኛ አትሆንም? አይደለም? That's the big question that we have to ask. ስለዚህ ምንድነው ቤተ ክርስቲያን ጠበቃ አላት፣ የክርስቶስ ደም አለ የሚያነጻት። ክብር ለእግዚአብሔር ይሁን። እና ህብረቱ አላማው ክብር ለእግዚአብሔር ይሁን የእግዚአብሔር ምን ለሆን ነው ለመሆን ነው ለእግዚአብሔር መንፈሳዊ መስዋዕት የምናቀርብ ምን መንፈሳዊ ቤት ሆነን ልንሰራ። እግዚአብሔር ይህን እንድናስተውል ይርዳል። መንፈሳዊ ቤት እስኪ በሉ። እስኪ ቆም ብላችሁ የጌታ ልጆች አስቡ። ሪሊ እግዚአብሔር በግል እንዲያሳድጋችሁ ብዙዎቻችሁ እንደምትጠሩ አውቃለሁ፣ በበኩል ያምናለሁ። ግን እድገታችሁ ግን በአካል ውስጥ መሆን እንዳለበት ስንቶቻችሁ ታምናላችሁ? ዞቻችን ቤተ ክርስቲያን መተን የሚሰጠውን ስብከት ተቀብለን ለግላችን ሮጣለን። 99.9% ህይወታችንም ልባችንም ያለው የት ነው ያለው? ቤተሰባችንና እኛ ላይ ነው ያለው። ቸርችሳ ቸርች ማየ ፕሮግራም ነው ፎሮግራም ነው የምንካፈለው። ፎሮግራም ልንሄድ ነው። ቤተ ክርስቲያን የምትለመልሙበት የምታድጉበት የምትሰሩበት ቦታ ነው። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያኔን እሰራለሁ ካለው ከክርስቶስ አጀንዳ ጋር ልንያያዝ ፕሊዝ ይህን እንድታስተውሉ እግዚአብሔር እንዲረዳችሁ ጸልዩ። እግዚአብሔር የተመሰገነ ይሁን። የግል እድገት አለ? አዎ። ነገር ግን በአካል ውስጥ ነው የሚገለጠው። በጸባያችሁ ወይም ሰይጣን በሚያሳያችሁ የተሳሳተ አመለካከት ራሳችሁን ፈንጠር አርጋችሁ ከቤተ ክርስቲያን አውጣታችሁ የምታድጉት እድገት የለም። ስፔሻል ነገር የለም። እናቶቻችን ልጅን እንደ ጸባው ነው ይዛለው የሚሉበት ጊዜ አለ። ኩራፊ ልጅ ካላቸው ሌላ ልጅ ካላቸው ጌታ ከመእመኑ ከቅዱሳኑ ለይቶ ለብቻችን ለጻባይ ጌታ ያሳድገኛል የሚባል ነገር የለም። የት ነው የሚያሳድገን? ጌታ ቤተ ክርስቲያን ውስጥ ነው የሚያሳድገን። እግዚአብሔር ይመስገን። ስለዚህ ግድ ነው ቤተ ክርስቲያን። ጌታ ሆይ ለቤትህ የሚመችልብን ስጠኝ። በቤትህ የሚያኖር ጸጋን ስጠኝ። በቤትህ የሚያኖር ራእይን ስጠኝ። ቃልህ በልቤ ውስጥ የተረዳሁት ቃል በቤት የሚያኖረኝ ይሁን ብለን እግዚአብሔር እንድንለምነው ያስፈልጋል። አንፎርቹኔትሊ ዛሬ ቤተ ክርስቲያን ያገልጋዮች ድርጅት ትመስላለች። ሰዎች ኢንተርቴንድ ሆኖ ነው ፈንድሬይዝ የሚደረግበት መድረክ ብቻ ነው መድረኩም የሚታየው። ምእመኑ የእግዚአብሔር ህዝብ ሆኖ መሰራቱ ለአገልጋዮች ማተኮር አለበት። ይሄን ካላደረግን it's a failed project። ቤተ ክርስቲያንን እሰራለሁ ያለው ክርስቶስ ምንድን ነው የሚሰራው? ውዱድ ፕሮግራም ማረጋችንን ነው? የዘመረን የሰበከን መሄዳችን ነው አይደለም? እያንዳንዳችን እንዴት እንደምንሰራና ያለን። ስለዚህ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ እስከ መጨረሻው ያለውን ክፍል ለሚቀጥለው ሳምንት እንድታጠኑት በጌታ አደራላችኋለሁ። የሰማነውን እግዚአብሔር ይባርክልን። እንጸልይ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ክብር ምስጋና ላንተ ይሁን። አቤቱ ጌታ ሆይ እኔንና ወገኖቼን ጌታ ሆይ ራሳችንን سنመለከት አንተ በምትሰራት ቤተ ክርስቲያን ጌታ ሆይ ለመገኘት ምክንያት ምንም ከኛ የለም። ጌታ ሆይ ስላንተ በሰማነው ነገር ተማርከን ወደ አንተ መተናል። ያገናኘህን ያያስከን መገናኛችን መያያዣችን አንተ ነህ። ላንተ ያለን ነገር ስላንተ የተሰበከልን ሁነት በውስጣችን ሲቀጣጠል ሲያምር አምላኪዎች አድናቂዎች አመስጋኞች ስላንተ سنሆን ጌታ ሆይ እርስ በርሳችን እንዋደዳለን። የመያዛችን የመጣጣማችን የመቀባበላችን የፍቅራችን ጌታ ሆይ አንዳችን ለሌላችን ዋጋ የምንሰጠው እግዚአብሔር ሆይ የመጣባበቃችን ሁሉ ምክንያቱ አንተ ነህ። ካንተ ውጪ ጌታ ሆይ እንኳን ለሌላ ሰው እኔ ለራሴ ማልጠምም። ጌታ ሆይ ስንቱ የራሱ ነገር ሰልችቶት ከዚህ ምድር ህይወቱን ያጣለ ጌታ ሆይ ስንቱ የራሱን ህይወት እየኮነነ በማይጠቅም ህይወት ውስጥ ስንት ሰው ተጎሳቁሎ ይኖራል። እግዚአብሔር ሆይ የኛ ነገር ከኛ አይደለም ጌታ ሆይ ካንተ ነው። ያዋደድከን ያያስከን ያቀራረብከን ቤተሰብ አርገ የምትሰራን ቤተክርስቲያኔን እሰራለሁ ያልክ ኢየሱስ ይሄንን ራይ ለኔ ስጠኝ ጌታ ሆይ ለወገኖቼ ስጠን። አይኖቻችንን ክፈትልን። አንተ ካዋሪያ ጳውሎስ ጋራ ያገለገሉ ጌታ ሆይ ለነ ጢሞቴዎስ በእግዚአብሔር ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ ከተባሉ ለኛማ እንዴት ጌታ ሆይ ህዝብን በሰውነቱ ያየን ጌታ ሆይ በጉድለቱ ያየን በከሳሽ በክፉ ህሊና ጌታ ሆይ ጠበቃ የቆመለትን ህዝብን እየከሰስን ነውሩንና ጎደሉን ጉድለቱን የቤተ ክርስቲያንን ገበናና ጉድለት ጌታ ሆይ መጫወቻ ወሬ ያደረግን ያደፈውን አንደበታችንን ጌታ ሆይ ጭቃም ይለቀልቀውን አፋችንን ከኛ አስወግደልን። ይሄንን እርግማን ከኛ አስወግደልን። ስለ ቤተ ክርስቲያንስ እናወራ ስለኛ እንደምናወራ እንዲገባን አድርግ ጌታ ሆይ ቤተ ክርስቲያንን ከመተቸት ቅዱሳንን ከመተቸት ጉድለታቸውን ነውራቸውን እየተናገርን ጌታ ሆይ ለቤተ ክርስቲያን ስራ ግንባታ ለውጥ የማመጣ ንስሐን የማመጣ መፋቀርን አንድነትን የማመጣ ጭቅቅታም የሆነ ሰይጣናው የሆነ የአጋንንት ክስ የጨለማ መንፈስ ያለበት እግዚአብሔር ሆይ እንዲህ ያለ አይነት አንደበት ከቤትህ እግዚአብሔር ሆይ እንዲጸዳን ለምንሃለን። የኔ አንደበት ይጽዳ፣ የወንድሞቼ እህቶቼ አንደበት ይጽዳ ጌታ ሆይ። ለህብረት የሚመች ቋንቋን ስጠን፣ የፍቅር ቋንቋን ስጠን፣ የአንድነትን ቋንቋ ስጠን። እግዚአብሔር ሆይ የተለባበጥን አንዳችን ሌላችንን ያሞካሽን ጌታ ሆይ አርቲፊሻል ከሆነ ፍቅር አውጣን ጌታ ሆይ። እውነተኛ ወንድማማችነት እህትማማችነት በመካከላችን እንዲታይ ክርስቶስን ያያየን ክርስቶስ ከመተላቸው ደሙን ካፈሰሰላቸው ጠበቃ ሆኖ ከቆመላቸው ቅዱሳን ጋር እንዳለን እየገባን እንድንኖር እርዳን። ጌታ ሆይ በኢየሱስ ክርስቶስ ስም ለምናለን። ሐዋርያቶች የመሰከሩት ያስተማሩት ስላንተ እነሆ ለሰዎች ልጆች ሁሉ የሰጡት ያወሩት የወንጌል ዕውነት ህብረት ካመጣ ጌታ ሆይ እኛ ጌታ ሆይ ዝማሪያችን ጸሎታችን ምስክርነታችን ተመሳሳይ ነገር እንዲያስገኝ በሆነ መንገድ ጌታ ሆይ መንፈሳዊ ህይወታችን እንዲቃኝልን እንለምናለን። አይምሮአችንን አጽዳው፣ ልባችንን አጽዳው፣ ቀድሰን በቤት ባዕድ የሆነ መንፈስ እግዚአብሔር ሆይ ባዕድ የሆነ አይን ባዕድ የሆነ አስተያየት ባዕድ የሆነ አመለካከት እግዚአብሔር ሆይ ይራቅ። ጌታ ሆይ ህዝብ ጌታ ሆይ በትህትና በቅዱሱ መንፈስ የተገኘውን ጌታ ሆይ ያአካልን ህይወት አለማምደን። ክብር ምስጋና ላንተ ይሁን፣ ስምህ ይባረክ፣ ከፍ ከፍ በል። ደግሞም ዛሬ በማዕድ ዙሪያ ስንሆን ጌታ ሆይ የምንካፈለው ማዕድ ጌታ ሆይ ይህንን ያሳየን ጌታ ሆይ ካንዱ እንጀራ ተካፍለን የተገኘውን ያንን አንድነት ያሰብ እንድንወስድ እርዳን። በጌታ በኢየሱስ ክርስቶስ ስም አሜን።